በደቡብ ክልል በሲዳማና በኦሮሚያ ምዕራብ አርሲ ዞኖች አዋሳኝ አካባቢ ላይ ከደረሰ የመሬት መንሸራተት የተረፉ ሰዎች ሌላ አደጋ እንዳይደርስባቸው አስፈላጊ እርዳታ ሊደረግላቸው ይገባል ሲል በውጭ የሚገኘው የሲዳማ ብሔራዊ ዲሞክራቲክ ንቅናቄ ጥሪ አሰማ። የአካባቢው ተወላጅ ሆኑና የሲዳማ ዜና መረብ የሚል ዌብሳይት ከፍተው የሚንቀሳቀሱ ወጣቶች በበኩላቸው አካባቢው የተዘነጋ መሆኑን ጠቅሰው የአካባቢው አስተዳደር ለማህበረሰቡ ትኩረት ሊሰጠው ይገባል ብለዋል። በትናንትናው ምሽት በአደጋው 32 ሰዎች መሞታቸውን መዘገባችን የሚታወስ ነው። ጽዮን ግርማ ነች ዘገባውን ያዘጋጀችው።
በሲዳማና ምዕራብ አርሲ ዞኖች አዋሳኝ በጭሬ ወረዳ ሐሊላ መሎ ቀበሌ ገበሬ ማህበር በሚገኙ ሐሊላ መሎ ፍንጩሃና ወሸረቤ በተባሉ መንደሮች በደረሰ የመሬት መንሸራተት 16 ሴቶችና 8 ወንዶች በድምሩ 23 ሰዎች ህይወታቸው ማለፉን በትላንትናው ምሽት መዘገባችን ይታወሳል። በተጨማሪም በጋሞ ጎፋ ዞን ዳራ ማሮ ወረዳ በጮዬ በተባለ አካባቢ በከፍተኛ ዝናብ ምክንያት 9 ሰዎች መሞታቸውና 17 ሰዎች መጎዳታቸውንም መዘገባችን ይታወሳል። እዚህ ዩናይትድ ስቴትስ ውስጥ የሚገኙ የአካባቢው ነዋሪዎች አካባቢው የተዘነጋ በመሆኑ እንዲህ አይነት የተፈጥሮ አደጋ ሲመጣ በቀላሉ የሰዎችን ህይወት ይቀጥፋል ይላሉ። በሐዋሳ ዩኒቨርሲቲ የሲቪክና የፍልስፍና መምህር የነበረውና አሁን የሲዳማ የዜና መረብ በሚል በማህበራዊ ሚዲያ ላይ አካባቢውን ሁኔታ የሚከታተለው አቶ ያሬድ ስጢፋኖስ እንዲሁም የሲዳማ ብሔራዊ ዴሞክራቲክ ንቅናቄ መስራችና ሊቀመንበር አቶ በቀለ ዋዩ አነጋግራቸው ነበር። መጀመሪያ አቶ ያሬድ ስጢፋኖስ አካባቢውን በተመለከተ ከሚያብራሩበት ይጀምራል።
አካባቢው እንግዲህ ጭሬ ወረዳ ላይ ነው ያለው። ከልማት በጣም የራቀ ነው። ከሁሉም በላይ ግን አጠቃላይ ሲዳማ ዞን ከፍተኛ የሆነ የመሬት ጥበት ያለበት አካባቢ ነው። እስከ 700 ሰው በአንድ ኪሎ ሜትር ስኩዌር አካባቢ የሚኖርበት ስለሆነ ሰው ደኑን እየመነጠረ በየተራራው በየገደላማው አካባቢ ነው የሚኖረው እና ይሄ የመሬት ጥበት ገፍቷቸው ወደ ተራራ አካባቢና መኖር የማይቻልበት አካባቢ በሚኖሩበት ሁኔታ ነው ይሄ አደጋ እየተፈጠረው እና ይሄ አደጋ ማስቀረት የሚቻል ነው ብዬ ነው ማምነው እኔ ፐርሰናል። ምክንያቱም አካባቢው የወረዳው መንግስት ህብረተሰቡን በማስተማርና አደጋ ሊያደርሱ ከሚችሉ ቦታዎች በማራቅ እንዲሁም ደግሞ ልማትን እና መንገድን በማስተካከል የተሻለ አደጋን ማስቀረት የሚቻልበት ዘዴዎች መፍጠር የሚቻልበት ሁኔታ ነበር ብዬ ነው ማምነው።
አቶ በቀለ እንግዲህ አቶ ያሬድ አደጋው ከመሬት ጥበት ጋር በተያያዘ የመጣ ነው እያሉ ነው እና በእርሶ በኩል እንዲህ ያለ አደጋ እንግዲህ የተፈጥሮ ነው። የተፈጥሮ አደጋ ደግሞ በተለያዩ ቦታዎችና አካባቢዎች ይደርሳል። የሲዳማውን አሁን የደረሰውን አደጋ ለየት የሚያደርገው ነገር አለ ይላሉ?
አደጋዎች ይደርሳሉ። ተፈጥሮ ሊደርሱ ይችላሉ። ነገር ግን ተፈጥሮን የሚያደርሰውን አደጋ መከላከልም ይቻላል። አደጋም እንዳይደርስም ማድረግ የሚቻልባቸው ሁኔታዎች አሉ። በተለይ ቦታው በጣም እንደ ዞን የተዘነጋና የፖለቲካ አመራሩ በጣም የደከመ ኃላፊነት የጎደለው መሆኑ ነው። ለዚህም ነው አንዳንድ አሁን ይህ አካባቢ በጣም እሱ እንዳለው በጣም ጥበት አለ። ያንን ጥበት መጠቀም አካባቢውን በጠበቀ መልኩ መጠቀም ይቻል ነበር። ነገር ግን በጣም የፖለቲካ አመራሩ በጣም የደከመ ከመሆኑ የተነሳ እነዚህን ችግሮች ካለመቅረፍ እነዚህ ችግሮች ለምሳሌ የአካባቢው ጥበቃ እነዚህ ደኖች ድሮ በጣም የታወቀ ነው። በተለይ ሲዳማ አግሮፎረስትሪ በጣም የታወቀ ነው። አሁን ሰዎች ደኑን የሚያራቁበት መኖር መከልከል የሚገባቸው ቦታዎች፣ ህዝቡ መስፈር የማይገባቸው ቦታዎች የአመራሩ በትንሽ ብርና በሙስና እያሰፈረ እንትን የሚያደርግበት ሁኔታ ነው ያለው እና ያ በጣም ትልቅ ችግር ነው ነው አሁን እኛ የምንለው እሱ ብቻ አይደለም። በተለያዩ ቦታዎች ካለው ከጥበቱም ከሁሉም ነገር ተነስቶ ብዙ ችግሮች ሊደርሱ እንደሚችሉ ከአሁን በዓለም ለሚደርሰው ችግር መንግስትም ሆነ ህዝቡ ትልቅ ዝግጅትና አካባቢውን በመጠበቅ ላይ ትልቅ ስራ መስራት እንዳለበት ነው።
እንግዲህ የአካባቢው ተወላጆች እንደሆናችሁ ገልጻችሁልኛል እና አሁን በዛ አካባቢ በተለይ በሲዳማ ዞን ወደ 23 ሰዎች ህይወታቸው ማለፉ ተገልጿል። ከዛም ደግሞ አደጋው ሌላ ተጨማሪ አደጋ ሊደርስ ይችላል በሚል የዛ አካባቢ የነበሩ ነዋሪዎች ወደ ሌላ ቦታ እንዲሄዱ ወይም በአንድ ቦታ ተሰባስበው እንዳሉ ተገልጿልና በእናንተ በኩል እነዚህን መልሶ ለማቋቋም ያደረጋችሁት ድጋፍ እርዳታ አለ ወይ? ምንድነው ስለሚያስፈልጋቸው ያጣራችሁት ነገር አለ? አቶ ያሬድ
ካውን ድረስ በኦንላይን ላይ የጎፈንድሚ ክሬት አድርገን ህዝብን ለማንቀሳቀስ እያሰብን ያለ ነው።
ጎፈንድሚ በኢንተርኔት ገንዘብ መዋጮ የሚሰበሰብበት ማለት ነው።
መንገዳው በዛ መንገድ ለማድረግ ኦልሬዲ ኮሚቴ አዋቅረን እየተንቀሳቀስን ያለ ነው። ያን በዛ ድርብ እንጀምራለን። የበለጠ ግን እዛው አካባቢ ያሉ የመንግስት አካላት እና ሌሎችም ኤንጂኦዎች ቀርበው ጉዳዩን በአካል እኛ ውጭ ነው ያለ ነው በገንዘብ ነው መሰብሰብ የምንችለው። ግን ቀርበው ቤተሰቦችን በማናገር እና በጉልበትም በተለያዩ ነገሮችን በመርዳት እዛ አካባቢ ያሉ ኤንጂኦዎችም የመንግስት አካላትም እንዲሄዱ ጥሪ እያደረግን እየደወልን እየተከታተልን ነው ጉዳዩን ያለ ነው። በእኛ በኩል ግን የሪሶርስ የማንቀሳቀስ እና እዚህ ውጭ ያለውን ህብረተሰብ ለማሰባሰብ እና ለማንቀሳቀስ እየተንቀሳቀስን ነው ያለው። ከሁሉም በላይ ግን ዘላቂ ሆነ አሁን ወደፊትም እንዲያነ ችግር ይደገማል የሚል ስጋት አለ። አሁን የቦና በንሳ ጭሬ አሮሬሳ የሚባሉ አካባቢዎች እስካሁን ድረስ ከስጋት የነጹ አይደለም። ጉዳዩ በዘላቂነት እንዲፈታ ዞኑና ክልሉ መስራት አለባቸው። በዘላቂነት መስራት እንዳለባቸው ነው ጥሪ እያቀረብን ያለ ነው። አሁን ግን የደረሰው ወደፊትም ሊመጣ የሚችል ነገር ስለሆነ ይሄንን ገንዘብ በማከፋፈት እየተሰራ ለመስራት እየሞከርን ነው ያለነው።
አቶ በቀለ ዋዩስ በእናንተ በኩል ያደረጋችሁት ነገር አለ ወይ?
ወላ ይሄ ያለን ሁላችንም ይሄን ነው እያደረግን ያለነው። መጀመሪያ እዛ አካባቢ ሰዎች መንግስት መጥራሽ መሆን አለበት። መንግስትን ኃላፊነት ያለበትም ሁሉንም ማድረግ አለበት። ያለውን ሪሶርስ አሰባስቦ መርዳት አለበት። ድራሽነቱን መግለጽ መቻል አለበት እና ከትናንት ጀምሮ እስከ ዛሬ ድረስ አሁን እያደረግን ያለ ነው። እንዴት ምን እንደዚህ አይነት የተወሰደ እንዳለ በምን ደረጃ እንዳሉ ብዙ የሚገልጹ አካባቢው በጣም ሪሞት ነው። ለዚህ ለመናገር አደጋ ጊዜ ሰራተኞች ይሄዱ ፕሪኪኖች ይሄዱ ቢባል እንኳን መንገዱ በጣም 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 ጭቃማ በመሆኑ በጣም ነው የሚያስቸግረው። ሰዎችም የመንግስት ኃይሎችን ደርሶ አለ ምሉ ምናልባት እናንተም ብዙ ሙከራ አድርጋችሁ ነበር መስለኛል። ትናንት እነዚህ ነገሮች እኛም ከልዩነታችንን ለቀን ለህዝቡ ድራሽ መሆን ስላለ ለፍን ለማግኘት ብዙ ነገሮች አድርገናል። ካሁን እያደረግንም ነው። ያንንም ሁላችንም በፖለቲካ በምንም ሳንለይ ለህዝቡ የሚደርሰው ነገር መስራት አለብን የሚል ነገር እያልናለ ነው። አዎ ግን ዋናው ነገር በዘላቂነት መፍትሄ መፈለግና ትልቅ ስራ መስራት ከሁሉም ዘንድ የሚጠበቅ ነው። እሱን በሱ ላይ ነው ሞር ትኩረት የምንሰጠው።
አካባቢው የተዘነጋ ነው የምትሉት ከመንገድ ጋር ወይም ከዋና መንገድ ጋር የተያያዘ ችግር ነው? እስቲ አቶ ያሬድ።
ሲዳማ ዞን በመንገድ ብቻ ሳይሆን በአጠቃላይ በልማት በከፍተኛ ሁኔታ የተጎዳ አካባቢ ነው። አብዛኛው መንገዶች ይሄ በእጅ የሚሰሩ በእጅ የተሰሩ መንገዶች ሌበር ሮዶች ናቸው እንዳለ ያሉትና ትንሽም እንደ አስፋልት ተሰራ የሚባለው ከበንሳ እስከ ሁላ ድረስ ያለ 61 ኪሎ ሜትር መንገድ አለ። እሱም እየተጎዳደሰ አሁን አልቋል። እንደገና ዋናው በከዋሳ ተነስቶ በሀገረ ማርያም ወደ ሙያሌ የሚሄደው ዋናው መንገድ ላይም ሲዳማ ዞን ላይ ተጎዳድሶ መንገዱ ለአምስት አመት ከሀዋሳ እስከ ይርጋለም ያለው መንገድ ተበላሽቶ ፈርሷል። በፊት የነበረው በ1971 እና 72 ዓመተ ምህረት ደርግ ያሰራው መንገድ ፈርሶ ሌላ ሳይሰራ በአካባቢው የሚኖሩ ሰዎች እላቸው ላይ አቧራ እየቦነነ ሸሽተው ቤቶቻቸውን ሸሽተው ወደ ውስጥ ነው እየኖሩ ያሉት። ግብርና እንኳን ምርት ማምረት በማይችሉበት ሁኔታ ማለት ነው። እንደነዚህ አይነት ዋና መንገዶች ራሱ አዲስ ሊሰራ ይቅርና ያሉትም እየፈረሱ በየወረዳዎች ያሉት መንገዶች የተስተካከሉ አይደሉም። ከመንገድ ብቻ ሳይሆን በአጠቃላይ በትምህርት ሽፋን፣ በኢንዱስትሪ፣ በመንገድ ያ ዞን በጣም የተጎዳ ዞን እንደሆነ ነው የማውቀው።
አቶ በቀለ ዋዩ ቦታውን በተመለከተ አካባቢውን በተመለከተ ያውቁታል? የቅርብ ጊዜ አይተውታል? አሁን እርስዎ የሚገኙት በውጭ ሀገር ነው እና ቦታውን እንደው ለልማት ተዘንግቷል ሲሉ እርስዎ ቦታውን ያውቁታል ወይ?
አዎ ቻል ከዛሬ 5 ዓመት በፊት ሄጃለሁ። በዛን ጊዜ በሚገርምሽ ሁኔታ ከአዋሳ ተነስቼ በሁለት ሰዓት የተነሳሁት ጭሪ የሚባለው ቦታ ያ አሁን ወረዳው ያለበት እንትኑ አሁን አደጋ ከተፈጠረበት ባብል 5 ኪሎ ሜትር አካባቢ ነው የሚሆነው። እዛ ለመድረስ የፈጀብኝ ጊዜ ቀኑን ሙሉ ነው። እንደውም ስንመጣ በባሌ በኩል ዞረን ነው መጣ ነው እና ይሄ በጣም የሚያሳዝንሽ ነው። ያ የሆነው ስንሄድ መኪና በየቦታው ጭቃ እያስገፋን በዚሁ ነው ደረስ ነው እና ያ መንገድ ዛሬም እንዳልተስተካከለ ምንም ለውጥ እንዳልተደረገበት በጣም እዛው እንዳለ ነው የሚገልጸው።
ሁለታችሁንም በጣም አመሰግናለሁ። አቶ ያሬድ ስጢፋኖስ እና እንደዚሁም ደግሞ አቶ በቀለ ዋዩ ለሰጣችሁን ማብራሪያ እግዚአብሔር ይስጥልን።
እናመሰግናለን።